ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ሶሻል ሚዲያ ብዙ ኮሚኒኬሽን ስኪላቸውን እየቀነሰባቸው ነው። ሶ ትንሽ ችግር አለመግባባት ሲኖር ኢዚሊ በሪዞልቭ የማድረግ ችሎታቸው የደከመ ነው።
በወጣቶች ዘንድ እየጨመረ ስለመጣው የራስን ማጥፋት ድርጊት ከሚያተኩሩ ውይይት የተወሰደ ነው። ሙሉ ውይይቱ በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። የምስልና ድምፅ ቅንብሩን ደግሞ ብርሃን አለሉ ትከውንልናለች። ወደ ቀዳሚ መሰናዶ እንሻገር። ዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱ እንደሚያጠፋ የአሜሪካ በሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ቁጥሩ በጥናት ባይረጋገጥም ራሳቸውን የሚያጠፉ ኢትዮጵያዊ አሜሪካን ወጣቶች ቁጥርም እየጨመረ መሄዱን ባለሙያዎች ይናገራሉ። ለዚህ ምክንያቱ ምንድን ነው በሚለው ላይ ለውይይት ስመኝሽ የቆየ በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ ባልደረባ የሆኑትን ዶክተር ሊሊ ሙልጌታን እንዲሁም የማህበረሰብ ጥናት ባለሙያና የአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽነት ዙሪያ የሚሰራ ተቋም መስራች የሆኑትን ማቴዎስ መስፍንን ስቱዲዮ ጋብዛ አነጋግራለች። ወደ ውይይቱ እንሻገር።
ሰላም ጤና ይስጥልኝ የአሜሪካ ድምጽ ተከታታይ አድማጭ ተመልካቾቻችን፣ ዛሬ ከወጣቶች የአእምሮ ጤና ጋር የተገናኘ አንድ መሰናዶ አዘጋጅተናል። በዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ የበሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ባለፈው ዓመት ብቻ 50,000 የሚጠጉ ሰዎች አሜሪካ ውስጥ ራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 በሚጠጉ ወጣቶች ዘንድ በ62% ችግሩ እንደጨመረም መረጃው ጨምሮ ያሳያል። ይህ ማለት በዚህ እድሜ ክልል በሚገኙ ወጣቶች ዘንድ ዋና የሞት መንስኤ ሆኗል ማለት ነው። ይህ ቁጥር ትውልደ ኢትዮጵያዊ ወይም ደግሞ ኢትዮጵያዊ አሜሪካዊ ወጣቶችንም ያካትታል። በጥናት ባይረጋገጥም ቁጥሩ ኢትዮጵያዊ አሜሪካዊ ወጣቶች በብዛት ራሳቸውን እያጠፉ መሆናቸውን ባለሙያዎች ይናገራሉ። ይህ ችግሩ ከምን የመነጨ ነው? መፍትሄውስ ምንድን ነው የሚለውን ለመነጋገር ሁለት እንግዶች እዚህ ስቱዲዮአችን ጋብዘናል። ዶክተር ሊሊ ሙሉጌታ ፔዲያትሪክ ፋርማኮሎጂስት ናት። እንዲሁም ደግሞ በአሜሪካ የፌደራል የመድኃኒት ቁጥጥር አስተዳደር ውስጥ ታገለግላለች። በተጨማሪም ደግሞ የሁለት ልጆች እናት ናት። በአፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም በተሰኘው ውስጥም ደግሞ በበጎ ፈቃደኝነት ታገለግላለች። ሁለተኛው እንግዳዬ ማቴዎስ መስፍን ይባላል። የማህበረሰብ ጥናት ባለሙያ ነው። ከዛም በተጨማሪ አፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም የተሰኘ በዩናይትድ ስቴትስ ውስጥ የሚገኙ ወጣቶችን ተማሪዎችን በተለይ ደግሞ ከአፍሪካ የመጡ ወጣቶችን በተለይ ደግሞ ኢትዮጵያዊ ትውልደ ኢትዮጵያዊ ኢትዮጵያዊ አሜሪካዊ ወጣቶችን የማማከር የማሰልጠን የመሳሰሉ አገልግሎቶችን የሚሰጥ ተቋም ነው። የዛ ተቋም መስራችና ዋና ስራ አስኪያጅ ነው። ሁለታችሁም እንግዶችን በአሜሪካ ድምጽ ስለተገኛችሁ በቅድሚያ አመሰግናለሁ። በቀጥታ ወደ ጥያቄ ልለፍ። እንግዲህ መግቢያዬ ላይ የተለያዩ ቁጥሮችን ለመጠቆምና ችግሩን ለማሳየት ሞክሬያለሁ። ዶክተር ሊሊ ካንቺ ልጀምርና ራሳቸውን የሚያጠፉ ወጣቶች ቁጥር በዚህ አይነት ባስደንጋጭ ሁኔታ እየጨመረ የሄደው በምን ምክንያት ነው?
ይሄ ችግር በአበሻ ኮሚኒቲ ብቻ ሳይሆን በመላው ኮሚኒቲ የምናየው ትሬንድ ነው። በተለይ በጥቁር እና በኢሚግራንት ላይ ይሄን አይነት ኢንክሪስ በጣም እየታየ ነው። በተለይ ባለፈው 10 ዓመታት፣ የበለጠ ደግሞ ባለፈው 5 ዓመታት። አንደኛው ከሚመስለኝ እንግዲህ ይሄ የፕሮፌሽናል ፊልድ አይደለም፣ ግን ኢንትረስት በጣም አለኝ በዚህ ፊልድ እና እኔ የሚመስለኝ አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም። ልጆች ቤት ውስጥ ናቸው፣ ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትሬስ አለ በኮሚኒቲያችንም ኢን ጀነራል በትምህርት ውስጥም ልጆች በጣም ብዙ ስትረስ አላቸው። ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል። ሁለተኛ ኢነፍ በቂ ጊዜ የላቸውም ውጭ ለመጫወት። ድሮኛ እንዳደግንበት ውጭ ተጫውቶ የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ ከዛ መተው ደግሞ ቤት ውስጥ ነው። ሶ ለሰው ልጅ ጥሩ ሜንታል ሄልዝ እንዲኖረው ፀሐይ ውጭ ኤክስፖዠር ያስፈልጋል። እሱ ኦቨር ታይም በጣም ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኤንቫይሮንመንቱ የመቀየሩ በሙሉ ሜንታል ሄልዝ ላይ ብዙ ኢምፓክት አለው፣ ብዙ ኮንትሪቢዩቲንግ ፋክተር አለው። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የኛ ልጆች ፈለግንም አልፈለግም ለዚህ ሀገር ጥቁር ልጆች ናቸው። ሶ አንድ ሜጀር ፋክተር ከንሲደር ማድረግ ያለብን ሬሲዝም ነው። ትምህርት ቤት ውስጥ ዘረኝነት ትምህርት ቤት ውስጥ ልጆቹ ሜንታል ሄልት ኢሹ እንዳላቸው አይደንቲፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ? ሶ በሄልት ኬር ውስጥ ያለው ዘረኝነት ከንሲደር መደረግ አለበት። ሶ ብዙ ፋክተር አለው። ተያያዥ ጉዳይ አሉ።
አቲዮስ፣ አንተ በቀጥታ ከወጣቶች ጋር ነው የምትሰራው፣ በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህ እና ወጣቶችን ከምታነጋግራቸው ከምታያቸው ኬዞች ተነስተ ወጣቶችን ላይምሮ ጤና ችግር ወይም ላይምሮ ህመም የሚዳርጓቸው ችግሮች ምንድን ናቸው?
ብዙ ምክንያቶች አሉ። በተለይ እንግዲህ በእኛ ህብረተሰብ መሰረት ብቻ ያው ሌላ ከሌላ አፍሪካ ሀገር የሚመጡ ተማሪዎች ስላሉን፣ ግን በእኛ ሀገረሰብ ብቻ ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያውቀውን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሀይ ነው። ልጆቹ ደግሞ አይረዱም። ብዙ ጊዜ ወላጆች እኔ $20 ይዤ ነው እዚህ ሀገር የመጣሁት ወረቀት ሳይኖረኝ እዚህ ስንገላታ አንተን ለማሳደግ፣ እንደዛ አይነት ወሬ ነው ዩዥዋሊ የምትሰሚ ከወላጆች። እና ሁሉም ባይሆንም የማንም ጀነራሊ የኢሚግራንት ወላጅ ኤክስፔክቴሽን በጣም ሀይ ነው ልጆቹ ላይ። ልጆቹ ደግሞ ብዙ ጊዜ እንደምረዳው ከሆነ ሁለት መስፈርት ውስጥ ነው የሚኖሩ። የቤት መስፈርት አለ፣ ሚኒንግ በትምህርት በጣም ጎበዝ ናቸው። ቲፒክሊ ሁሌ አይደለም ግን መጆሪቲ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ። ዳት ሚንስ በቤታቸው መስፈርት ተቀባይነት አላቸው ማለት ነው። ውጭ ደግሞ ሌላ ዓለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ ብቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት፣ ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖረው ይችላል። ሶ ይሄን በእነዚህ ሁለት መስፈርት ውስጥ አክሰፕተብል ለመሆን ይሞክራሉ ልጆቹ። እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ፣ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር እውነት በአማርኛም እንትን ያለው ቃልም አይደለም፣ በደንብ የተለመደ ቃል አይደለም። እና ምንድን ነው የሚያቅለሰልስ ነው የሚባለው? አንተ ወንድ ልጅ አይደለህ እንዴ? በደንብ ስራ ነው። እንደዚህ አይነት ነው በቃ መልሳቸው ብዙ ጊዜ። እና ልጆቹ ብዙ ጊዜ ተቀባይነት ያለው ችግር ስለማይመስላቸው አፍኖት ይቆያሉ ማለት ነው። አፍኖት ይቆያሉ እስከሆነ ጊዜ በኋላ አንዴ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል።
ዶክተር ሊሊ ጠቀስ አድርገሽዋል ቴክኖሎጂ ብለሽ እና ማህበራዊ ሚዲያ አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት እያደረሰ መሆኑን ነው የሚያመለክቱት። እና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው? እንዴት ነው ተጽዕኖ የሚያሳድርባቸው?
እኔ የሚመስለኝ ሶሻል ሚዲያ ማህበራዊ ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው። ከሰው ጋር ከመነጋገር አብሮ ሆነው በሶሻል ሚዲያ ነው የሚነጋገር። አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ። ሶሻል ሚዲያ ብዙ ኮሚኒኬሽን ስኪላቸውን እየቀነሰባቸው ነው። ትንሽ ችግር አለመግባባት ሲኖር ኢዚሊ ሪዞልቭ የማድረግ ችሎታቸው የደከመ ነው። so stress management bullying senior andand lijoch leloch lijochin wede tach miyarak comment mnam social media lai liderek chilal yanin resolve yemarek chulutacho yedekema no mekniatum kasewga gnyinyet yallacho tan betam reduced slo hona
yinakalachwal kemahaberes
aw kemne mahaberu selemi natracho antenacho chulutacho yetqenese ሌላው ደግሞ ሶሻል ሚዲያ ብዙ ታይም ማለ ሌላው ደግሞ ችግርን ሃንድል የማድረግ ሲቹዌሽን ይሄ ጀነሬሽን ችሎታቸው እንደበፊት አይደለም ችግር እንዳኖራቸው ነው እናሳደጋቸው ተተናቸው ስተት ሲያረጉ እንንተን አብሯቸው እንደመርዳት እኛ ስተት እንዳያረጉ እኛ ፕሬሸር እንዳኖራቸው ፕሪቨንት እናረጋቸውና አንድ ፕሬሸር ሲኖራቸው በተለይ ከማህበራዊ ሶሻል ከሶሻል ሚዲያ የመጣ ፕሬሸር ሲኖር ክራምብል ያረጋሉ በጣም ከባድ ይሆንባቸዋል ሶ እሱን ሚኒማይዝ ማድረግ በተለይ ተናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያረግ እስከ 11 እስከ 12 አመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያረገው እስከዛ ሎንግ ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ሚኒማይዝ መደረግ አለባቸው ኖርማል ዲቨሎፕመንት እንዲኖር የብሬናቸው
እንግዲህ የተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአይምሮ ጤና ችግርና ጭንቀት ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ ያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው እንግዲህ ማቴዎስ አንተ ደግሞ ኮላጆች ጋርም በቅርበት ትሰራለህ ወላጆችንም ታነጋግራለህና ወላጆችስ ልጆቻቸው ምን ያክል ያውቋቸዋል ምን ያክል ሲረዷቸዋል ያሉበትን ሁኔታ
አያቋቸውም ብዙ ጊዜ ለምን መሰለሽ አሁንኛ የኛ ስራ ዩኒቨርሲቲ ለማስገባት ነው እንግዲህ ልጆቹን እንረዳው ዩኒቨርሲቲ ለመግባት ሲሉ ማንነታቸው መግለጽ አለባቸው ለነዚህ ዩኒቨርሲቲዎች ስለዚህ አንዳንዴ ልጆቹ ቁጭ ብሎ አስበው በቃ መቼም ለማንም ተናግሮ የማያውቁት ነገር ጽፈው ለኛ ይሰጡናል እና አንዳንዴ የሚያሰጋ ነገር ካየን obviously ለወላጆቻቸው ይሄን ነገር ኮሙኒኬት እናረጋለን ግን ብዙ ጊዜ ቀደም ያልኩት ነገር ነው በሁለቱም መስፈርት acceptable መሆን ይፈልጋሉ ልጆቹ በቤትም ማንጻር acceptable መሆን ይፈልጋሉ ውጭም so ቤተሰቦቻቸው የማይቀበሉት ነገር ለቤተሰቦቻቸው ያቀርቡም ማለት ነው ስለዚህ አፍነውት ቁጭ ይላሉ so እሱ ትልቅ ችግር ነው because ከጊዜ ወደ ጊዜ የባሰ distance የሰፋ ይመጣል ብዙ ጊዜ ደግሞ ልጆች ጎበዝ ናቸው ልጅ አንዳንድ በጣም ጎበዞች አሉ ሲዋሹ ማለት በጣም ደና እንደሆኑ ራሳቸውን ማቅረብ ይችላሉ ለእናትና ለአባት ልጅ እስከሳቀ ልጁ ደስ እስካልወረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላል የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ እናትና አባት አለ መስማማት ለምሳሌ ይሄን ነገር ብዙ ጊዜ አይሁት ነው እናትና አባት አለ ይሄ አለ መስማማት ማንንም ትዳር ውስጥ ያለ ይመስለኛል ግን at least responsible በሆነ መንገድ ስምምነት ከሌለ እንኳን ከልጅ ፊት መሰዳደብ ወይ መጫጫህ አይመስልሽም ልጅ የሚሰማ ግን ይሰማሉ እኛ ብዙ ጊዜ አንብበናል ብዙ ጊዜ ልጆቹ ማነጋግሮናል
እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጄን አይምሮ ጤና ልከታተል የምችለው ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛልና ዶክተር ሪሊ ወደ አንቺ ልምጣ ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ለአይምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድነው
I think ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር ከመኝታ ቤት መውጣት ሳይፈልጉ ከጓደኛ ጋር መገናኘት ሲያቆሙ ከኖርማል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ ምናልባት ስለ ዲፕሬሽን ወይም ስለ እንትን ችግር ላይኖር ይችላል ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ ኮል ደስ አይለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ ሶ ያላባቸውን ጭንቀት ስለጓደኛ ስለምን ሲያወሩ እኛ ማስተዋል አለብን እንደ ኢትዮጵያ እሱ ያለ ነገር ነው ራሳቸው ዲል አድርገው ይጨርሱት ብለን ወደ ጎን ማረግ አንችልም።
ስለዚህ ማንዳን ቁጣ ይቀደምና
ቁጣ ደግሞ የበለጠ እሱን በተቻለ አቮይድ አርኩ ማዳመጥ መመልከት። ግን ደግሞ ሌላውም እዛም ሳይደርስ በፊት እንዳልኩት የምግባችን የኢንቫይሮንመንታችን የኤሌክትሮኒክሱን በሙሉ አገናኝተን መሆን አለበት። እዛ ደረጃ ሲደርስ ኦሬዲ ብዙ ዳሜጅ ደርሷል ማለት ነው። ከስትረስ ሆነ ከዳይት ሆነ ከኢንቫይሮንመንት ሆነ ሶ ከዛ በፊት ለመያዝ ዋና ጥረት በተለይ ትናንሽ ልጆች ያላቸው ሰዎች አይ ቲንክ ትልቁ ቼንጅ አይዩት። ምክንያቱም ይሄ ባበሻ ኮሚኒቲ አገን ስፔሲፊክ ይሆን አይደለም፣ ጥቁሮችም ነጮችም እዚህም ኢትዮጵያም ዩሮፕም የምናየው ትሬንድ ነው። ስለዚህ ትልቁ ቼንጅ ዳይታችንና ኢንቫይሮንመንታችን ነው። ሶ እነሱንም እሱንም አከታቶ ነው ብሮደር ቪው ያስፈልጋል ባይነኝ
ሰፋ አድርጎ ማየት። ማቴዎስ፣ ምናልባት አንተ እዚህ ላይ የምትጨምረው ነገር መታየት ያለባቸው መንስኤዎች ምንድነው?
አሚን አይ ቲንክ ሊሊ ሁሉንም ዋና ዋናውን ነገር ገልጸዋለች። የባህሪ ለውጥ ነው በቃ፣ ወይም ግዴለሽነት ካዩ ለምሳሌ ድሮ አሁን ወይ ብር ሴቭ ማድረግ የሚፈልግ ልጅ ከሆነ ለብሩ ለእቃው ምናምን ምንም ግዴታ ኦል ኦፍ አ ሰደን በቃ እቃውን መስጠት ከጀመረ ወይም በቃ ይሄ ሁሉ ዲዝ አር ሳይንስ ማለት በቃ ምንም ነገር ሰንስ አይሰጠኝም ወይ ይሄ ነገር ሚኒንግለስ ነው ብሎ የሚደመድምበት ጊዜ ነው። ግን ከቤት ነው ሁሉም ነገር አይ ቲንክ የሚነሳው። ቤት ውስጥ የወላጅ ልጅ የሚያድግበት ኢንቫይሮንመንት በጣም ወሳኝ ነው። ልጆቹና ወላጆቻቸው ኮሚኒኬሽን መኖር አለበት። እንዳልሹ ቁጣ ሲቀድም የታባህ ምን አባህ ብቻ ከሆነ ኢትዮጵያ ሊሰራ ይችላል። እኔም ተገርፍ ያለው ኢትዮጵያ አሏሽም በደንብ ነው የተገረፍኩት እንደውም። እና ኦፍኮርስ እዛ ኢንቫይሮንመንቱ ትንሽ ያው ለወጥ ይላል እና ኢትስ አክሰፕታብል ደግሞ ያ የመደበቅ ባህሪ እንዳይኖር ኮሚኒኬሽን ከወላጅ ጋር በጣም ወሳኝ ነው። ወላጆቹ ደግሞ ቢችሉ አይ ኖ እዚህ ሀገር መጥተው ስራም ጊዜም ላይኖር ይችላል፣ ግን ብዙ ጊዜ ቢቻል ወላጆቹም በትምህርት ቤታቸው ላይፍ ኢንቮልቭድ መሆን አለባቸው። ቢካዝ ያዩታል ዓለምን በልጆቻቸውም አይን ማየት የሚችሉት ልጆቻቸው ከሚያሳልፉበት ጊዜ ከሚያሳልፉበት ሰዎች አንጻር እነሱም ራሳቸው ሲያሳትፉ ነው ማለት ነው።
ለመጨረሻ ወላጆች ልጆቻቸው ላይ አሁን ያላቸዋቸውን ምልክቶች በሚያዩበት ጊዜ መውሰድ ያለባቸው እርምጃ ምንድን ነው?
መጀመሪያ ያው እርስ ማነጋገር ነው እና ለውጡ ትልቅ የሆነ ከመሰላቸው የመጀመሪያ እንትን ፒዲያትሪሽን ናቸው የልጅ ዶክተር ጋር ወስደው መነጋገር ነው። ከዛ በኋላ እንደ ክብደቱ ወደ ቴራፒ ሊሄድ ይችላል። አንዳንዴ መድኃኒት ሊያስፈልግ ይችላል። በተለይ ራስን ማጥፋት ደረጃ ከደረሰ ብዙ ጊዜ መድኃኒት ላይ መሆን ሊኖርባቸው ይችላል። ግን መድኃኒት ብቻውን አይሰራም። መድኃኒት ከቴራፒ ጋር ከዛ ኢንቫይሮንመንቱንም ደግሞ ያለውን መቀየር አለበት። ስለ መድኃኒት ለእንደዚህ አይነት ችግር በእኛ ኮሚኒቲ በማይኖሪቲ ኮሚኒቲ እንዳለ ብዙ እንትን አለ። ስቲግማ
የማግለል
አዎ፣ ያብሳል፣ አይሰራም፣ አያስፈልግም። እና የሚሰራላቸው ልጆች ይኖራሉ፣ የማይሰራላቸውም ልጆች ይኖራሉ። ግን እስካልተሞከረ የትኛው ሊሰራለት ለማይሰራለት የትኛው እንደሆነ ሊታወቅ አይችልም። መድኃኒትም ሲጀመር የምናውቀው ከሳይንሱ የመጀመሪያ 3-4 ሳምንት መድኃኒቱ ሊያብሰውም ይችላል። በዛን ጊዜ ብዙ አቴንሽን ያስፈልጋቸዋል ልጆች። ቤተሰብ አካባቢያቸው መሆን አለበት ኦብዘርቭ የሚያደርጋቸው የታወቀ ኤፌክት ስለሆነ ከመሻሻሉ በፊት መጀመሪያ ሊብስ ይችላል። ግን ሎንግ ተርም ራስን ማጥፋት አካባቢ የደረሰ ልጅ ብዙ ጊዜ ብዙ አይነት ማኔጅመንት ኢንክሉዲንግ ሜዲኬሽን ሊያስፈልጋቸው ይችላል።
አንዳንዴ አይ ቲንክ የቋንቋ ልዩነት ካለ አሁን መድኃኒት ሲባል ብዙ አበሻ ኮሚኒቲ ውስጥ የጭንቀት መድኃኒት ሲባል ብዙ ሰው የሚያባብሰው ነው የሚመስለው፣ የሚረዳቸውም አይመስልም። እና እንግዲህ ትንሽ እንግዲህ ለየት ባለ መንገድ መንፈሳዊም እንትን አለ፣ ብዙ ጊዜ መንፈሳዊ እይታ አለ እንደዚህ አይነት ችግር ላይ እኛ ማህበረሰብ ውስጥ። እና እኔም አምናለሁ ማለት መንፈሳዊ ኤለመንት እንዳለው አምናለሁ። ግን ልጆቻቸው ደግሞ እስካላመኑበት እስካልተዋጠላቸው ድረስ ይሄን ነገር ይሄ ነው ችግሩ ይሄ ነው መፍትሄ ብሎ በግድ ጸበል መውሰድ ምናምን ብቻ ጸበልም ዶክተርም እንግዲህ እግዚአብሔር ነው እንግዲህ ዶክተሩ ዶክተሮቹንም ኮትኩቶ ዶክተር ያረጋልን አይደለ? ቴራፒስቶቹንም ኮትኩቶ ቴራፒስት ያረጋልን እሱ ነው። ጎን ለጎን ሁለቱንም አያይዘው መሄድ ነው። ሁለተኛ ደግሞ before I answer your question, መንፈሳዊ እይታን መሰረት ያደረጉ ቴራፒስቶች አሉ። አዘን በመዳኔት የሚያምኑ ግን በየሃይማኖቱ በቃ ሃይማኖቱ መሰረት አድርገው ፕሮፌሽናል ላይሰንስ የሆኑ ቴራፒስቶች አሉ። እነሱ በጣም ኤፌክቲቭ የሆኑ ይመስለኛል። ሶ soon I think that's another intent. ሌላው ቀደም ያልኩት ነው I think ለወላጆች be present ነው። ከልጆቻችሁ ጋር ግዜ ያሳልፉ። ልጆቻችሁ ወነት አይመስልም እንጂ ልጅ ነው ይረሳል ይባላል እንጂ ልጅ ያል የሚያዩን ነገር ደግሞ ይውጣል ያ ደግሞ ፍሬ ይፈራል ቆየ ሲመጣ ማለት ነውና ከልጆች ጋር ያላችሁን ግንኙነት በኮሙኒኬሽን ማንጻር በፕሬዘንስ ማንጻር ማስፋት ይገባል።
ሁለታችሁ ቪዲዮ ተገኝታችሁ ይሄን ቃለ መጠይቅ ስላደረጋችሁ በጣም ነው ማመሰግነው።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ይቀጥላል ከአሜሪካ ድምፅ። በመቀጠል ደግሞ ብርሃነ በርሀ ወደ አስመራ ይወስድንና ከታታሪዋ እናት ረሃዋ ጋር ያስተዋውቀናል።
የአንዲት ሴትና የአምስት ወንዶች ልጆች እናት የሆኑት ወይዘሮ ረሃዋ ዛሬ በቀላሉ የሚከውኗቸው ስራዎች መጀመሪያ ላይ በመጠኑ ይከብዷቸው እንደነበረ ያስታውሳሉ። በሂደት ግን እየለመዱት ስራውን መስመር እየያዘና እየተስተካከለ እንደመጣ ያስረዳሉ።
ተሳንቻተን ዘተባበቃይ አጆኸይሉ ሞራል ተበካዝህ ግዘካ በባቁም ዝዝ
ከህብረተሰቡ ባጠቃላይና ባቅራበይ ካሉ ሰዎች ብዙዎቹ አይዞሽ ይያሉ ገንቢ አስተያየት ይሰጡኛል። ከስራው ባህሪ አንጻር አብዛኛው ጊዜ እኔ ማሳለፈው ኮንዶሽ ጋር ነው። እነርሱም ብዙ ሞራልና ድጋፍ ይለግሱኛል። በአንጻሩም ተስፋ አስቆራጭ ሰዎች አይጠፉም። ሆኖም ሞራል የሚሰጡኝ ስለሚበዙ ለአሉታዊ አስተያየት እንብዛም ግምት አልሰጠውም።
ምርቶችን በወቅቱ ለገበያ ለማቅረብ የሚያጋጥም የማጓጓዣ አጥረትና የገበያ ከፍና ዝቅ ማለት በወይዘሮ ረሃዋ የሥራ ውሎ ውስጥ የሚታዩ አዘቦታዊ ፈተናዎች ቢሆኑም እንደ ትልቅ እንቅፋት አላየውም ይላሉ።
ከምሰብካይ
ችግሩ ለሁሉም ገበሬዎች የሚያጋጥም በመሆኑ አክብጃ ላየውም። እኔ ራእይ ሰንቄ ስለምሰራ የሚያጋጥሙኝን ፈተናዎችና ተግዳሮቶች ተሻግሬ አንድ ቀን ከፍ ያለ ደረጃ ላይ እንደምደርስ ስለማምን በጊዜያዊ ችግር ብዙም አልደነግጥም።
ወይዘሮ ረሃዋ በጎሚስታነት የጀመሩትን ስራ በፍራፍሬ ማምረት፣ በንብ ማነብና በአሳ እርባታ እንደምን እያስፋፉት እንደመጡ ለጠየቅናቸው ሲያብራሩ
የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆቼና የባሌ ወንድም ናቸው የሚሰሩት። የግብርና ስራም ያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው።
ብዙውን ጊዜ ከንጋቱ 11 ሰዓት ተኩል ላይ የሚጀምረው የወይዘሮ ረሃዋ ዕለታዊ የሥራ ውሎ እስከ ምሽት ይዘልቃል። በጾሮና ወዳለው እርሻቸው በሚያቀኑበት ጊዜ ደግሞ ከሌሊቱ 10 ሰዓት ማለው እየተነሱ እንደሚጓዙ ወይዘሮ ረሃዋ ይናገራሉ።
ወሚሳብ ሰዓት ሆብ እንደሐመይ
የጎሚስታን ስራ በባለቤቴ ቤተሰቦች በኩል ነው የጀመርኩት። ስራውን ወደዋለሁ። አሁን ልጆችና የባሌ ወንድም ናቸው የሚሰሩት። የግብርና ስራም ያደግኩበት እንጂ በአጋጣሚ የተሰማራሁበት አይደለም። ማሳ ተከራይቼ ነው የጀመርኩት። እርሻ እንክብካቤና ክትትል ስለሚፈልግ በእርሱ ላይ አተኩሬ እየሰራሁ ነኝ። ጥሩ ለውጥና እድገት አገኝበታለሁ የሚል ትልቅም ተስፋ አለኝ። ቀንና ሌሊት በሙሉ አቅሜ እየተጋሁበት ነው።
የአሳና የንብ እርባታ እንዲሁም የፍራፍሬ እርሻ የተለያዩ የሥራ ዘርፎች እንደመሆናቸው መጠን እንደምን አስተሳስረው እንደሚሰሯቸው በመካከላቸውም ስላለው መመሳሰልና ልዩነት ወይዘሮ ረሃዋ ተከታዩን ብለዋል።
ሐገስ ብዙሓት እዮም ዘለውካ ናይ ሕርሻ ተኮይኑ ሚኒስትር ሕርሻ ሕግዘካይ
ከጎኔ ሆነው የሚያግዙኝና የሚመክሩኝ ልዩ ልዩ ባለሙያዎች ስራዬን ያቀሉልኛል። ሶስቱም የግብርና ዘርፎች የየራሳቸው አሰራር አላቸው። ለምሳሌ በጾረና የሚገኘው የብርቱካን፣ የፓፓያና የጌሾ ማሳ መኮትኮትን፣ ውሃ ማጠጣትና የበሽታ ክትትልን ይጠይቃል። ይህም የነዳጅ አቅርቦትን ይጠይቃል። በሰገነይቲ የሚገኘው የንብ ማነብ ደግሞ ንቦቹን መፈተሽ፣ ጤንነታቸውን መከታተል፣ አበባ ወዳለበት አካባቢ ማንቀሳቀስን ይሻል። በአስመራ ያለው የንጹህ ውሃ አሳ እርባታ ደግሞ ውሃውንና አካባቢውን ማጽዳትን፣ የአሳዎቹን ጤንነትን መከታተልንና መንከባከብንም ይፈልጋል። በተናጥል ሊታዩ የሚችሉ ቢሆንም ሁሉም በአንድ የግብርና ፕሮጀክት ውስጥ የተጠቃለሉ ናቸው።
በእነዚህ አድካሚ የሥራ ውሎች ውስጥ ስድስት ልጆቻቸውን የሚያሳድጉት ወይዘሮ ረሃዋ እንደ እናት፣ እንደ ጓደኛና የሥራ ባልደረባ ከልጆቻቸው ጋር ጥልቅ ትስስርና ግንኙነት እንዳላቸው ይገልጻሉ። ለልጆቻቸው ለእያንዳንዳቸው የሥራ ድርሻና ኃላፊነት የሰጡት ወይዘሮ ረሃዋ በባለቤትነት ስሜት የሥራው አካል አድርጊያቸዋለሁ ይላሉ።
ደቀይ ኩሉ ስራሕ ናይ ገዛ ስለ ዝኽእሉ እቶም ኣብ ስራሕ ኮፍሩ ዘይዋዕሉ ማለት እዩ ግድን ኣብ ገዛ ከዓ ይተርፉ።
ሁሉም ልጆች ምግብ ማብሰል፣ እንጀራ መጋገር፣ ቃና ልብስ ማጠብ፣ ቤት ማጽዳት የመሳሰሉትን ራሳቸው እየተረዳዱ ቤት ውስጥ የቤት ስራውን አጠናቀው ይቆዩናል። በግብርና ስራውም በአቅማቸው ይሳተፋሉ። አስቤዛ የማቅረብ፣ ትምህርታቸውን የመከታተልና የመሳሰሉት ጉዳዮች ደግሞ የእኔ ኃላፊነት ነው። ስለዚህ የልጆቼ ድጋፍ እና እርዳታ ስራዬን በአግባቡ እንድሰራ ከፍተኛ እገዛ አለው።
የረሃዋ ሁለተኛ ልጅ የሆነው እሰይ ሳሙኤልም የቤተሰቡ አባላት ከእናታቸው ጋር ስላላቸው ትስስርና የስራ ግንኙነት ተከታዩን ያስረዳል።
ከም አደን ውድን ዘይኮነስ ከም ሓዙት ኣብ ገዛ ተሰማሚዕና ተረዳዲእና ከምኡ ኢና ንኸይድ ማለት እዩ። ብዝያዳ ኣብ ስራሕ ዘለና ርክብ ከዓ ማለት እዩ ኣዴና ነቲ ዘሎ እቲ ስራሕ ንኩላትና ሓደ እንታይ ዝበሃል ሂባትና ማለት እዩ። ንሕናስ ንክንትስእ ሓፍ ንክንብል ማለት እዩ ቦታ ሂባትና ማለት እዩ። እቲ ምዕባሕ ወይ ክገብሮ ዝኽእል እንተኮይኑ ንዑ ትነግሮ ማለት እዩ። ከም ወላድን ውድን ዘይኮነ ከም መሻርክቲ ኢና ኣብ ገዛና ኩላትና ኣብቲ ውሽጣዊ ኣብ ገዛና ኹን ኣብ ስራሕና ኹን ኩላትና ተሓጋጊዝና ኢና ንሓልፎ ዝኾነ ነገር ማለት እዩ።
ወይዘሮ ረሃዋ በቀጣይ ረአያቸውን የማሳካት ብርቱ ተነሳሽነት እንዳላቸው ያመለክታሉ። የፍራፍሬ ምርቱን በሰፊ ሄክታር ላይ ማልማት ቀዳሚው ነው። የንብ ማነብና የአሳ እርባታውን የማስፋፋትና የማሳደግ ዓላማና እቅድም አላቸው። እኒህ ተስፋዎቼ በትልቁ እንደሚለውጡኝ በልበ ሙሉነት አምኜ ሌት ተቀን እየተጋሁ ነኝ ይላሉ ወይዘሮ ረሃዋ። ለአሜሪካ ድምፅ ራዲዮ ብርሃነ በርሀ አስመራ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ብራነ በርህን ለቀደመ ዘገባው እናመሰግናለን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አድማጮቻችን፣ የዛሬው ምሽት ስመራ የቆየሁት ሀብታሙ ስዩም ነበርኩኝ። በድምፅና በምስል ቅንብሩ አብራኝ የቆየችው ብርሃን ኃይሉ ናት። መልካም ምሽት ይሁንላችሁ። መልካም ጊዜ ይሁንላችሁ።